በኦሮሚያ ክልል ግድያና የተቃውሞ ሰልፍ በየቀኑ እየተሰማ ነው። በምዕራብ ሐረርጌ ዞን ባህዊ ጉዲና ዳሮ ለወረዳዎች ውስጥ 29 የኦሮሞ ብሔረሰብ አባላት እንዲሁም 32 የሶማሌ ብሔረሰብ አባላት ህይወት መጥፋቱና በሁለቱ ክልሎችና በመንግስት አካላት መካከል መፋጠጥ መኖሩን የሚያመለክቱ መረጃዎች እየወጡ ነው። የኦሮሚያ ክልል ግጭቱ የተፈጠረው የሶማሌ ልዩ ፖሊስ ድንበሩን አልፎ ገብቶ በጀመረው ጦርነት ነው ሲል የሶማሌ ክልል ደግሞ የጅምላ ጭፍጨፋ ነው ብሎታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በጅምላ የተፈጸመ ግድያ ነው ብለውታል። በኢትዮጵያ የተቃውሞ እንቅስቃሴ በስፋት መካሄድ ከጀመረባቸው ክልሎች አንዷ ናት ኦሮሚያ። ባለፉት 2ና ከዚያም በላይ አመታት በክልሉ ግድያና ሞት፣ ግጭት፣ አካል መግደል፣ ንብረት መውደም፣ መፈናቀል እየተሰማ ነው። ይህን ተከትሎም የመማር ማስተማር ሂደት መስተጓጎል፣ የኢኮኖሚ አለመረጋጋት እየተፈጠረ መሆኑን በየቀኑ የሚወጡት ሪፖርቶች ይጠቁማሉ። ግጭቶቹና አለመረጋጋቶቹ ከአንዱ ወደ ሌላኛው የሚሻገር ነው። በዚህ ክልል ውስጥ ከሚሰሙና ከሚፈጠሩት ግድያዎች አንዱ በሶማሌና በኦሮሚያ ክልል ድንበሮች ላይ በሶማሌ ልዩ ኃይል በድንበር አካባቢዎች እየተፈጸመ ያለው ግድያ እንደሆነ ህዝቡና የኦሮሚያ ክልል ባለስልጣናት ይናገራሉ። አርብ ጠዋት 5/2010 ዓ.ም በምዕራብ ሐረርጌ ዞን ሀዊ ጉዲናና ዳሮ ለቡ ወረዳዎች የተፈጸመው ደግሞ ከዚህ ቀደሞቹ የተለየ መሆኑን የኦሮሚያ ክልል የምዕራብ ሐረርጌ ዞን የኮሙኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሐመድ ለአሜሪካ ድምጽ ተናግረዋል። አካባቢዎቹ በየትኛውም አቅጣጫ ቢሆን ከሶማሌ ክልል ጋር አይዋሰኑም ብለዋል። ዛሬ በተጣራ ባሉት መረጃም በእነዚህ ወረዳዎች ውስጥ ቁጥራቸው የበዛ ሰዎች ሞተዋል፣ ቤቶች ተቃጥለዋል፣ ሰዎች ከቀያቸው ተፈናቅለዋል ይላሉ።
እነዚህ ሀቢሩዲያና ዳሮ ለሚባሉ ወረዳዎች ሶማሌ ክልል ወይም ደግሞ ክልል አምስት ጋር ድንበር የለንም፣ ጉርብትናም የለንም። ዛሬ በዛ በኩል አርሲ ነው፣ በዛ በኩል ምስራቅ ሐረርጌ ነው። ሁለተኛ አሁን እኛ ከሶማሌ ክልል ወይም ደግሞ ከክልል አምስት ጋር ጉርብትና ያለን የሶና ወረዳ አካባቢ ነው ያለው። እዚያ አካባቢ ያው እንደሚታወቀው በዚህ በታህሳስ ወር 2023 የተከሰተ የሶማሌ ኃይል በሚሶ ወረዳ ኩፋ ታዋ ቡሪ ሙሉ አካባቢ 6 ሰው ገሎብን 5 ሰው ቆስሏል። ወደ ዶባ ምስራቅ ጫ የምትባለው ቦታ ላይም 1 ሰው ገሎብናል። ይሄ ማለት ጉርብትና ያለበት ቦታ ማለት ነው። ሀዊ ጉዲና ዳሮን በተመለከተ ችግሩ የተፈጠረው ሀዊ ጉዲና ነው። የሶማሌ ተወላጅ ዜጋ ሞት የሚባለው ችግሩ የተፈጠረበት ቦታ ሳይሆን ዳሮ ለቡ ላይ ነው። ጋድሎ የምትባል ማለት ነው። አንደኛ ሀዊ ጉዲና ላይ ችግሩ እንዴት ተነሳ የሚለው ነገር ማብራራት ያስፈልጋል ማለት ነው። ችግሩ የተነሳው ማቴው ባና አዎ እና ኢሳ የሚባል ሁለቱ ቀበሌ ላይ ነው። አርብ ቀን ከጠዋቱ 3 ሰዓት ላይ የታጠቀ የሶማሌ የታጠቀ ኃይል በሶስት ቦታ ተቀናጅቶ ፕሮግራም ዳርጎ ማለት ነው ተኩስ ይከፍታል። ተኩስ ይከፍትና አዎ የምትባል ቀበሌ ላይ ብዙ ቤቶችን ያቃጥላል፣ ያሳድራል፣ ሰው ይሰድራል። እዛ ኢሳ ላይም ይሄኛል እንትን ይፈጥርና በዛ አካባቢ የሰው ሞት ቁስል ይፈጣል ማለት ነው። ይሄ ታውና ኢሳ የምለው ወረዳው የኦሮሚያ ክልል ነው። ኦሮሞች ናቸው የተሰደዱት ማለት ነው። ተኩስ የሶማሌ የታጠቀ ኃይል ነው ማለት ነው። ይሄ የተፈጸመው አርብ ቀን ነው ማለት ነው። ይሄ ሆኖ ሳለ ነው ጋድሎ ላይ ተፈጠረ የሚባለው። እነዚህ አርብ ቀን ላይ የታጠቀ የሶማሌ ኃይል የፈጠረው ችግር ወይም ደግሞ ግድያ ስከትል ከዛ ከሞቱት ውስጥ አንዱ አመድ ጣህ ነው። አመድ ጣህ የሚባል እስካሁን ድረስ ያው ጉዳዩ የጠራ ስለሆነ ነው ኮሚቴ ተባብሮ ይሞታል። ሲሞት ይህ ጋድሎ ላይ ይህ ሰው በጥይት ርምታ በአንድ ቦታ ተሰብስበው ያሉት ሰላማዊ ዜጎች ላይ እርምጃ ወስዷል ማለት ነው። እርምጃ መውሰዱ ተገቢ ነው? ተገቢ ነው ማለት አይደለም፣ ተገቢ አይደለም። አንድም ዜጋ ተገቢ አይደለም። ይህንን በተመለከተ የጋድሎ ህዝብ ከሶማሌ እዛ ውስጥ ከነሱ ጋር ከምኖሩት እንዲሁም ካሉ ሶማሌ ተወላጅ ጋር ሰላማዊ ነው ማለት ነው። የጠላትነት መንፈስ የለውም። ይህን ችግሩ አቶ አልተፈጠረም እዛ ይሄ ክስተት የተፈጠረው 11:30 ሰዓት 11:30 ሰዓት በኋላ ነው ማለት ነው። ከዛ በኋላ ችግሩ ከታሮና ከይሳ ይዘልና በንጋታው ቅዳሜ ቀን አሁንም በዚሁ በታጠቀው የሶማሌ ኃይል ኢጀር የሚባለው ቦታና ጸዳዳባ የምትባል ቦታ ላይ ብሬቲ ቀበሌ ላይ አሁንም ተኩስ ይከፍታሉ። በዚህ ተኩስ ወደ 29 የሚሆኑ የኦሮሞ ንጹሐን ዜጋዎች ሞቷል። ወደ 17 የሚሆኑ ተቆስሏል። በአጠቃላይ የዛሬን ብጨምር 806 ቤቶች ተቃጥሏል። ወደ 14,000 የሚሆኑ ሰላማዊ የኦሮሞ ተወላጅ ከቤው ከንብረቱ ተፈናቅሎ በአሁኑ ሰዓት በየጢሳው በተለያየ ቦታ ላይ ይኖራል ማለት ነው።
አቶ አብደራቅ አያይዘው በሁለት ወረዳዎች የሚኖሩት የኦሮሞ ብሔረሰብ አባላት ይህ ግድያና ጥቃት የተፈጸመባቸው በመኖሪያ ሰፈራቸው ነው ይላሉ።
በቤታቸው በመሬታቸው ባሉበት እየኖሩ በታጠቀ የሶማሌ ኃይል በቀበሌያቸው መጥቶ ተኩስ ከፍቶባቸው በተኩሱ ጉዳት የደረሰባቸው ናቸው ማለት ነው።
በሶማሌ ክልል በተለይ ከጅጅጋ ከተማ 600 ሺህ ሰው በላይ ከተፈናቀለ በኋላ የተለያዩ አካባቢ የሚኖሩ የሶማሌ ተወላጆች ስጋት አለባቸው ይላሉ። ምክንያቱ ደግሞ ከጅጅጋ ከተማ የተፈናቀሉት የኦሮሞ ብሔረሰብ አባላት በመሆናቸው የኦሮሞ ብሔረሰብ አባላት በሚኖሩበት አካባቢ ያሉ የሶማሌ ተወላጆች ስጋት ውስጥ ናቸው ይላሉ። በዚህ ምክንያት በ ጋዱሉ ቀበሌ ውስጥም ባለው መጠለያ ቦታ ተሰባስበው ነበር። ግለሰቡ ተሰባስበው ባሉበት ቦታ ነው ግድያውን የፈጸመባቸው ብለዋል።
ጋዱሉ የምትባል ቦታ ከተማ አለች፣ ገጠመች ፖሊስ ጣቢያ የላትም። ቀበሌ ግቢ ነው፣ አርሶ አደር የቀበሌ ግቢ ነው። አንድ እሱ ነው። ሁለተኛ ችግሩ የተፈጠረው በሶማሌና በኦሮሞ መሀል የተፈጠረ ግጭት ወይም ደግሞ ተኩስ መካከል ሳይሆን በአንድ ግል ተነሳሽነት የተፈጸመ ግድያ ነው ማለት ነው። ስለዚህ ይህንን የኦሮሚያ ክልላዊ መንግስት አውግዟል ማለት ነው። አውግዟል፣ ህዝብም አውግዟል። የጋዱሉ ህዝብንም አይወክልም፣ የዳውሎ ወረዳን ህዝብ አይወክልም፣ ኦሮሞና ኦሮሚያን አይወክልም ብሎ አውግዟል። ህዝብም አውግዟል።
በጅጅጋ ዩኒቨርሲቲ መምህር እንደሆነ የገለጸልን አቶ ጀማል አሊ የተባለ የሶማሌ ብሔረሰብ ተወላጅ ለአሜሪካ ድምጽ እንደተናገረው በጋዱሉ ውስጥ ህይወታቸው ካለፈው የሶማሌ ተወላጆች መካከል ቤተሰብ እንዳለው ገልጾ በዛ አካባቢ የልዩ ኃይል ፖሊስ ሊገባ አይችልም፣ ድንበርም የለም ሲል ይከራከራል።
የኦሮሚያ ኮሚኒኬሽን ቢሮ የሚያቀርቡት ሁሌ ልዩ ፖሊስ ነው። ቦታው ከ400 ኪሎ ሜትር ይቀራል ከሶማሌ ክልል ድንበር ላይ ማለት ድንበር ላይ ያለ ቦታ አይደለም። ቦታው ከ400 ኪሎ ሜትር በኦሮሚያ እምብርት መሀል ላይ ሁሌ ደግሞ የሚያሳብሩት እነሱ ልዩ ፖሊስ ነው። ልዩ ፖሊስ እዛ የሚያደርሱ ደረጃ ራሱ አለ። እኔ ያልገባኝ አንድ ልዩ ፖሊስ እዛ ስለሚሄደው ልዩ ፖሊስ ወይስ በንፋስ እንደሄደው ነው ያልገባኝ። ብዙ ጊዜ ይሄን የሚያቀርቡት
በየጊዜው የሰው ህይወት እየጠፋ ነው፣ ነገር ግን በግልጽ የሚነገር ነገር የለም፣ መግለጫ ብቻ ነው የሚሰጠው ይላል ይህ ወጣት። መፍትሄው ሁኔታው በግልጽ ተነግሮና ተወያይቶ ወደ ሰላም መምጣት አለበት ባይ ነው።
በሁለቱ አካል ላይ ወይም በስጋጭ ውስጥ የኦሮሚያው እና በሶማሌ ሰላማዊ በሆነ መልኩ በወንበር ላይ ተገናኝተው ላይ አካል ወይም የበላይ አካሉ አንድ ላይ ሆኖ ሰላማዊ በሆነ መልኩ ለመጀመሪያው የሚያመጡበት ምችል መፍጠር አለባቸው የሚል አለኝ። ሳብቶ ደግሞ እያስቀመጡ ያለውን ችግሮችን አንድ ላይ በወንበር ላይ እያቀረቡ ያን ነገር መፍታት ይቻላል። ቦታል ይሄን ግን በፖለቲካዊ ሊደረጉት ሆን ብሎ ይህን የሰው ግንስ እሱ ማፍታት ይቻላል ተብሎ ህዝቡን ከመጠቀፍ ይልቅ በሰላማዊና በወንበር አንድ ላይ ሆኖ ደስ ድርድር ውይይት ሄደው
የኦሮሚያ ክልል የምዕራብ ሐረርጌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሐመድ በበኩላቸው እኛም የምንለው ይህንን ነው፣ ቦታው በፍጹም ከሶማሌ ክልል ጋር የሚዋሰን አይደለም፣ ድንበር ጥሶ የገባ የሶማሌ ክልል ልዩ ፖሊስ ነው። ነዋሪዎቹን ከነ መኖሪያ ሰፈራቸው እሳት ለቆ ከ800 በላይ ቤቶችን አቋጥሎ 29 የኦሮሞ ማህበረሰብ ተወላጆችን የገደለው ይላሉ። በዚህ አካባቢ የተፈጸመውን ግድያ በተመለከተ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጋዱሉ ውስጥ በሶማሌ ማህበረሰብ አባላት ላይ በፖሊስ ጣቢያ ውስጥ የጅምላ ግድያ ተፈጽሟል ብለውታል። የዞን የኮሚኒኬሽን ኃላፊ ደግሞ በገጠር ቀበሌ ውስጥ በቦታው ምንም አይነት ፖሊስ ጣቢያ የለም ብለዋል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህ ሁሉ ግድያ የሚፈጸመው ጠቅላይ ሚኒስትሩ በሚመሩት ሀገር ውስጥ በመሆኑ ኃላፊነቱን መውሰድ ያለበት መንግስቱ ራሱ ነው ይላሉ።
መቼም ይሄ ሁሉ የተከናወነው በእሳቸው አስተዳደር ውስጥ የተደረጉ ነገሮች ናቸው። ከሌላ አካባቢ የመጣ አይደለም። አድራጊውም ፈጻሚውም ይሄ ሁኔታ የተፈጸመው በእሳቸው አስተዳደር ውስጥ ነው እና ለይምሰል ያህል መጥተው የሀዘን መግለጫ መስጠት እኔ ነገሩ የማይመስል ነው። ለሌላው ነው የሚለው በግሌ በአጠቃላይ እኮ በሶማሌና በኦሮሞ መካከል የሚደረገው ከአሁን በፊት አብሮ ቆይቶ ኖሮ አሁን በኢህአዴግ ዘመንም ለ5 ዓመት ሙሉ በሰላም አብሮ የቆየ ህብረተሰብ አሁን ተነስቶ በዚህ በተወሰነ ጊዜ ውስጥ ተነስቶ በመሀሉ ይህን እንዲህ አይነቱን ነገር የሚፈጥር ህዝብ አይደለም። ሰምታችሁ ከሆነ ከአሁን በፊት ታጣቂዎች በዛ አካባቢ ክቡር ጠቅላይ ሚኒስትሩ ከራሳቸው ታጣቂዎች አሉ፣ ታጥቆ እዛ አካባቢ ህዝብን ጸጥታ የሚነሱ አሉ፣ መንግስት ክትትል እያደረገ ሁኔታውን ለህዝብ ይገልጻል ብሎ ተራግሮ ነበር። ከትንሽ ጊዜ በኋላ ደግሞ እንደምታውቁት ጫት ነጋዴዎች ናቸው፣ የኛው ሰዎች ናቸው፣ ይህንን የሚያደርጉት ሙሰኞች ናቸው፣ የራሳቸውን ጥቅም የሚያሳድጉ በጫት ላይ የተሰማሩ የህዝብን ጸጥታ የሚነሱ ናቸው ነበር። አሁን ደግሞ ተነስቶ ይሄ ህዝብ ላይ ሰላማዊ ህዝብ ላይ ያውም አርሶ አደር ላይ የተቃጣውን የህዝብ እልቂት ይሄ አሳፋሪ ነው፣ በዚህ አይነት መግለጫ መስጠታቸው የታጠቀው ኃይል እሳቸው በሚያስተዳድሩበት ሀገር ሶማሌ ሌላ መንግስት ሆኖ አይደለም በአንድ ባንዲራ ስር እንያለን፣ ሌላ የራሱን ተገንጥሎ መንግስት የመሰረተ አይደለም፣ የሚያስፈራም አይደለም፣ በአንድ ህገ መንግስት ስር ነው ያለ ነው። ሁላችንም መንግስት አለ ብለን የምንኖርበት መንግስት አልባ አይደለምም፣ ስርዓቱም ህጉም ሁሉም የሚገዛን ህዝቦች ነን።
አቶ ሙላቱ አያይዘው በዚህም ሆነ በዚያ በየቀኑ ዜጎች እየሞቱና አለመረጋጋት እየተፈጠረ ነው፣ ለዚህ ቀውስ ከመንግስት ውጭ ተጠያቂ አካል አይኖርም፣ መፍትሄውም በመንግስት እጅ ነው ባይ ናቸው። በሌላ በኩል በተለያዩ የኦሮሚያ ክልልና ከተሞች ውስጥ የተቃውሞ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በቄለም ወለጋ ዞን በደምቢዶሎ ከተማ፣ በኢሊባቡር ዞን በመቱ ከተማና በምስራቅ ወለጋ ዞን ጉደቱ አርጆ ከተማ እንደዚሁም በትላንትናው ዕለት በነቀፍት ከተማ የተቃውሞ ሰልፍ መካሄዱን ነዋሪዎች ተናግረዋል። በዚህ የተቃውሞ ሰልፍ በድንበር ላይ በልዩ ኃይል ፖሊስ የሚፈጸመው ግድያ ይቁም፣ የጠቅላይ ሚኒስትሩ ንግግር ለአንድ ወገን ያደላ በመሆኑ አንቀበለውም፣ በጨለንቆ የተደረገውን ግድያ እንቃወማለን የሚሉና በአጠቃላይ በኢትዮጵያ የሚፈጸሙ ግድያዎች ሊቆሙ ይገባል የሚሉ መልእክቶችን ያዘሉ እንደሆነ ለአፋን ኦሮሞ ዝግጅት ክፍላችን ተናግረዋል። በሌላ በኩል በኤሌ አባቦራ ዞን በመቱ ከተማ የኮሙኒኬሽን ጉዳዮች ኃላፊ የሆኑት አቶ ወንድሙ በቀለ በዛሬው ዕለት በከተማቸው የተደረገውን በመቱ ከተማ ሰልፍ በተመለከተ ማምሻውን አነጋግሬያቸው ነበር።
እንግዲህ ተቃውሞ እስከ ትላንት ጀምሮ ነው በከተማችን ሲካሄድ የነበረው። ተቃውሞውንም ራሱ ሲሳተፉ የነበሩ የኮሌጅ ተማሪዎች ናቸው። እንደሱም ጥያቄ ሀዘናችን መግለጽ አለብኝ የሚል ነገር ነው የሚያነሱት። ቸውም በኦሮሚያና ህዝብ ላይ የሚደረገው ግድያ መቆም አለበት፣ እኛ ለትምህርት ቤተሰቦቻችን ለትምህርት ብለን ወደዚህ መጥተናል፣ ቤተሰቦቻችን ደግሞ በተለያዩ ምክንያቶች እየሞቱ ስለሆነ መቆም አለበት የሚል ነው ሀዘናቸውን ሲገልጹ የነበሩት። በዛሬው ዕለትም ሰላማዊ ሰልፉ ቀጥሎ የመቱ ከተማ ሁለተኛ ደረጃ ትምህርት ቤት በዚህ ሰልፍ ላይ ተሳትፈዋል። እነሱም ሀዘናቸውን በኦሮሚያ ላይ የሚደረገው ግድያ፣ በኦሮሞ ህዝብ ላይ የሚደረገው መቆም አለበት የሚለውን ሀዘናቸው እየገለጹ ነበር ማለት ነው። እና ከገለጹ በኋላ ወደ የትምህርት ቤታቸው የኮሌጅ ተማሪዎች ወደ ኮሌጅ ገብተዋል። ሁለተኛ ደረጃ ተማሪዎችም እንዲሁ ወደ ትምህርታቸው በሰላም ገቡ። ሰላማዊ ሰልፉም በሰላም የተጠናቀቀው ማለት ነው።
እንደ መንግስት በእናንተ በኩል የምትወስዱት እርምጃ ምንድን ነው ለጥያቄዎቻቸው?
እንግዲህ ዋናው ነገር ዞኑ የተከበሩ ዋና አስተዳዳሪ አቶ መራ ቡሊን ሰልፉ ላይ ተገኝተው ንግግር አድርገዋል። ዋናው ነገር ያው ተማሪዎች ትምህርታቸው ማለባቸው፣ መንግስትም በዚህ ነገር ላይ ትኩረት አድርጎ እንዲሰራ እኛ ነው ያደረግን የተደረገ መሆኑን አንስተው ሰላማዊ ሰልፉ ላይ ንግግር አድርገዋል።
አድማጮች፣ የሶማሌ ክልል የኮሙኒኬሽን ጉዳዮች ኃላፊ የሶማሌ ክልል ፕሬዝዳንትና የፕሬዝዳንቱን አማካሪ በእጅም ስልኮቻቸው እንደዚሁም በቢሮቸው ስልክ በተደጋጋሚ ሙከራ አድርገን ልናገኛቸው ጥረት አድርገናል፣ አልተሳካልንም። እንዳገኘናቸው ምላሻቸውን ይዘን ለመመለስ ቃል እንገባለን። ለአሜሪካ ድምጽ ዮን ግርማ ዋሽንግተን ዲሲ።